Ρακάτσαρι.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
እንደምናመሻችሁ። ሰላም። በምሽቱ ዝግጅት የኢትዮጵያው ጠቅላይ ሚኒስትር በሰሜን አሜሪካ ያደረጉትን ጉብኝት አጠናቀው አዲስ አበባ ሲገቡ ጉዟቸው የተሳካ እንደነበር ተናግረዋል።
በአማራ ክልል ደግሞ እሁድ ዕለት ዘረን ያማከለ ጥቃት ተፈጽሞ 3 ሰዎች ተገድለው ሌላ አንድ ሰው ላይ ከባድ ጉዳት እንደደረሰ የክልሉ መንግስትና ለደህንነታቸው የሰጉ የአይን ምስክሮች ተናግረዋል።
ተነስተው ቀፋለ ቆመው ተቀሳስለው ሲንታልጣም የፍታህ የቀናን
3 ሰዎችን በድንጋይ ቀጥቅጠው ገደሏቸው። አገዳደሉ እጅግ የሚዘገን ነበር። እኔ በህይወቴ እንደዚህ አይነት ሰቅጣጭ ግድያ ይቻላል?
በሌላ ዘገባችን አንጋፋው የመድረክ ሰው ፈቃዱ ተክለማርያም ማረፉን ተከትሎ የኪነት ስራዎቹንና አብረውት ከሰሩ አርቲስቶች አንደበት እንሰማለን።
እጅህን ስጣለኝ ፈረንጅ፣ እጅ ተይዞ ሊወሰኝ ምን እንዳለው የታፈለ አያውቅም ክንድ እንደሚያለቅ
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የተቃዋሚ ፓርቲ መሪ በኮንጎ ዣን-ፒየር ቤምባ በሀገሪቱ በሚካሄደው ፕሬዝዳንታዊ ምርጫ ለፕሬዝዳንታዊ ውድድር ለመመዝገብ ዛሬ ወደ ኮንጎ ዴሞክራሲያዊ ሪፐብሊክ ተመልሰዋል። ቤምባ በመዲናይቱ ኪንሻሳ የገቡት በግል ጀት አውሮፕላን ሲሆን የኮንጎ ነጻ አውጪ ንቅናቄ የተባለ ፓርቲያቸው አባላት የሚገኙባቸው በብዙ ሺዎች የሚቆጠሩ ደጋፊዎቻቸው ዛሬ ተቀብለዋቸዋል። በቤልጅየም ተይዘው በጦርነት ወንጀል ክስ በዓለም አቀፍ የወንጀል ችሎት ከቀረቡ በኋላ ለ10 ዓመታት ታስረው ነበር። ቤምባ የ18 ዓመታት እስራት ተፈርዶባቸውም ነበር። ይሁንና ከክሱ ንጹህ ነኝ ሲሉ ቆይተዋል። የዓለም አቀፍ ችሎት የይግባኝ ዳኞች በቤምባ ላይ የቀረበውን የግድያና ያስገድዶ መድፈር እንደዚሁም ወታደሮቻቸው በጎረቤት ሀገር ማዕከላዊ አፍሪካ ሪፐብሊክ ፈጸሙት የተባለውን ወንጀል መሰረዛቸው ይታወሳል።
ከዚሁ ከኮንጎ ሳንወጣ በኮንጎ ዲሞክራሲያዊ ሪፐብሊክ ሰሜን ምስራቅ ክፍለ ሀገር ክፍል 4 በኢቦላ ቫይረስ የተያዙ ሰዎች መኖራቸውን ባለስልጣኖች ዛሬ አስታውቀዋል። የሰሜን ኪቡ ክፍለ ሀገር አስተዳዳሪ ጁሊያን ፓሉኩ ስለ ኢቦላ ማግባት ያስተዋወቁት በትዊተር ነው። የኮንጎና የተባበሩት መንግስታት ድርጅት የጤና ጥበቃ ባለስልጣኖች በሀገሪቱ ሰሜን ምስራቅ ክፍል ገብቶ 33 ሰዎች ከሞቱ በኋላ በሽታውን እንደተቆጣጠሩ ሲገልጹ ከገለጹ ሳምንት በኋላ ሌላ ኢቦላ መታየቱን ነው በትዊተር ያስታወቁት።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዚህ በያዝነው ሳምንት ሲንጋፖር ውስጥ ከኢሲያ አገሮች አቻዎቻቸው ጋር ተገናኝተው እንደሚነጋገሩ ይጠበቃል። የትራምፕ አስተዳደር ነጻን ክፍት የኢንዶ ፓሲፊክ ራይን ለማሳመን ጥረት ያደርጋሉ ተብሏል። ይሁንና በሰሜን ኮሪያ ላይ ያለው ስጋት ዋናውን የውይይት ቦታ ሊይዝ ይችላል ተብሎም ይታመናል። የምስራቅ ኤሽያ ሀገሮች የውጭ ጉዳይ ሚኒስትሮች በሚያካሂዱት ጉባኤ ፖምፔዮ በክልሉ እጅግ ወሳኝ ነው ስለሚባለው የጸጥታ ጉዳይ ከ17 የውጭ ጉዳይ ሚኒስትሮች ጋር ተገናኝተው ይነጋገራሉ። ሰሜን ኮሪያ ደቅናለች ስለሚባለው የኒውክሌር መርሃ ግብርም ይወያያሉ። በደቡብ ቻይና ባህር ስላሉ ችግሮች፣ በሚያንማር ስለተከሰተው የሮሂንጋ ቀውስም እንደሚነጋገሩ ታውቋል።
በመጨረሻም ሰሜን ኮሪያ ባለፈው ሳምንት ለዩናይትድ ስቴትስ ያቀረበችው 55 የሰዎች ቅሪት አካል ጭነት ዛሬ በደቡብ ኮሪያ በተደረገ ስነ ስርዓት ወደ ዩናይትድ ስቴትስ ግዛት ሃዋይ ከመብረሩ በፊት ወደ አሜሪካ አውሮፕላን ተሸጋግሯል። የሰዎቹ ቅሪት አካል ሃዋይ ሲገባ በሚደረገው ስነ ስርዓት ደግሞ ምክትል ፕሬዝዳንት ማይክ ፔንስ ይገኛሉ። የማይክ ፔንስ አባት በኮሪያ ጦርነት የተዋጉ አርበኛ ናቸው። በደቡብ ኮሪያ ኦሳን የአውሮፕላን ሰፈር በተደረገው ስነ ስርዓት ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል አዛዥ ጀነራል ቪንሰንት ብሮክስ በጦርነት የሞቱትንና የጦርነት እስረኞችን ወደ ሀገራቸው ስለመመለሱ ተግባር ንግግር አድርገዋል። ለዛሬ ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘር ነኝ።
እኔም መስታወት አራጋው። አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን አሜሪካ ያደረጉትን ጉብኝት አጠናቀው አዲስ አበባ ሲገቡ ጉዟቸው የተሳካ እንደነበረ ተናግረዋል።
ሰሜን አሜሪካ ከኢትዮጵያውያን ወገኖቻችን ጋር ለመገናኘት የነበረው የረጅም ጊዜ እቅድ ተሳክቶ የተሳካ ቆይታ አድርገን ተመልሰናል። በቆይታችን ዋነኛው ግብ የነበረው በኢትዮጵያ መካከል የነበረው የጥላቻን ግንብ አፍርሶ የፍቅርና የሚያቀራርብ ድልድይ መገንባት የሚል ነበር። በዚሁም መሰረት በሰሜን አሜሪካ ያሉ ኢትዮጵያውያን ግንቡን ለማፍረስ በነበራቸው ቁርጠኝነትና ልባዊ ፍላጎት እኛ እዚያ ከመድረሳችን በፊት መዶሻ አዘጋጅተው በከፍተኛ ጉጉት ይጠብቁን ስለነበር በኢስት ኮስት በዋሽንግተን ዲሲ የመጀመሪያውን ግድግዳ ማፍረስ ችለናል። በሎስ አንጀለስ ሁለተኛው ግድግዳ ፈርሷል። በሚኒሶታ እና ሚኒያፖሊስ ከተማ የነበረን ቆይታ የቀረውን ግድግዳ ማፍረስ ብቻ ሳይሆን ፍርስራሽ የመልቀሙን ስራ ጀምረናል። ይሁንና ቀጥሎ የሚጠበቅብን ስራ ከኢትዮጵያውያን የፈረሰው ግንብ የመጨረሻ ግንብ መሆን የለበትም። ፍርስራሹ በትክክል ካልጸዳ አቧራው አካባቢን ይበክላል፣ ያበላሻል። በመሆኑም በዚህኛው በዚህ ያለ ነው ወገኖች ተሰብስበን ይሄንን ፍርስራሽ ማጽዳትና ግንቡን እንዳልነበር አስበን ድልድዩን በጠንካራ መሰረት ማኖር ይተበቀብናል። የድልድዩ የግንባታ ስራ ተጀምሯል። ዛሬ ብዙ ቅዱስ ወደ አገራቸው ሲመጡ የመጀመሪያውን ጡብ አስቀምጠዋል። ይህ ጡብ ወደ ኋላ እንዳይመለስ በቀጣይነት በጋራ መገንባት የሁላችንም ኃላፊነት ይሆናል።
ጠቅላይ ሚኒስትር አብይ አህመድ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ላደረጉላቸው አቀባበል የተሰማቸውን ደስታ እንደዚሁም ደግሞ በጉዟቸው በመደመር ጉዞ በዚያ የሚኖሩ ዜጎቻቸው በሀገራቸው ኢንቨስት እንዲያደርጉ የቴክኖሎጂ ሽግግር እንዲኖር እንደዚሁም በመጣኔ ሀብትና በፖለቲካ ትስስር እንዲኖር መስራታቸውን አስተውሰው ለተደረገላቸው አቀባበል የተሰማቸውንም ደስታ ገልጸዋል።
ኢትዮጵያውያን ይሄን ያክል ፍቅር ተርቧል ወይ የሚለው ጉዳይ ካላየነው በስተቀር በንግግር መግለጽ አይቻልም። ኢትዮጵያውያን ጊዜያቸውን፣ ገንዘባቸውን፣ እንባቸውን አፍስሰው ግንቡን ለማፍረስ የነበራቸውን ዝግጁነት አሳይተዋል። እጅግ አንጀት በሚበላ ሁኔታ በየሄንበት እንባቸውን እያፈሰሱ በታላቅ ፍቅር ኢትዮጵያዊነታቸውን ለማረጋገጥና ግንቡን የማፍረስ ስራ የነሱም ተግባር መሆኑን በማያዳግም ሁኔታ ለኛ አሳይተውናል። ለዚህ በሰሜን አሜሪካ ያሉ ኢትዮጵያውያን ከካናዳም ጭምር በዋሽንግተንና በሎስ አንጀለስ ለተቀላቀሉን ወንድምና እህቶቻችን ላቅ ያለ ምስጋና ማቅረብ ፈልጋለሁ። እጅግ የኮራሁባችሁ፣ የተደምኩባችሁ እና ይበልጡኑ እንድጨነቅ ኃላፊነት እንዲሰማኝ ያደረጋችሁ መሆኑን ላረጋግጥላችሁ ፈልጋለሁ። ስትሸኙን እንባችሁን ያፈሰሳችሁ እህትና ወንድሞቻችን ሁሌም በልባችን ያ ነገር እንዲኖርና የፍቅርን ጉልበት እንድናይ ስላደረጋችሁ በፍቅር በታማኝነት እናንተን ለማገልገል የነበረንን ፍላጎት በእጥፍ እንዲጨምር ያደረገ መሆኑን ላረጋግጥላችሁ ፈልጋለሁ።
ጠቅላይ ሚኒስትሩ በሰሜን አሜሪካ ባደረጉት ጉብኝት ከህዝብና ከመንግስት መካከል ግንኙነትም ባለፈ የማህበረሰብ ተቋማት እንደዚሁም ደግሞ የሃይማኖት ተቋማት ከዚህ ቀደም የነበረባቸውን ክፍፍል በማስቀረት በእርቅና ይቅር በመባባል በአብሮነት ወደ ሀገር ቤት እንዲገቡ ማድረጋቸው ይታወሳል። በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚሁም በሙስሊሙ ማህበረሰብ መካከል የነበሩ የሐሳብ እና የአመራር ልዩነቶችንም ለማስታረቅ ጥረው እንደተሳካላቸው ነው የገለጹት።
የኢትዮጵያ ኦርቶዶክስ ቤተክርስቲያን ላለፉት አመታት የነበረባትን ግድግዳ ሙሉ በሙሉ አፍርሳ አንድ መሆኗን በቃል ዛሬ ደግሞ በተግባር አረጋግጣለች። ይህ ደስታ የኢትዮጵያን ሁሉ ደስታ ስለሆነ ሙስሊሞች፣ የካቶሊክ እምነት ተከታዮች፣ ዋቄፈታዎች፣ የተለያየ የፕሮቴስታንት እምነት ተከታዮች እና የማታምኑም ሰዎች ካላችሁ የዚህ ቤተክርስቲያን አንድነት ለሁላችንም ደስታ ለሁላችንም ክብር መሆኑን ላረጋግጥላችሁ ፈልጋለሁ። ቀደም ሲል በተደጋጋሚ እንዳነሳሁት እኛ አንድ ስንሆን እኛ ስንደመር እኛ ስንተጋገዝ ሌላውም እንተርፋለን የሚል ሐሳብ አቅርቤ ነበር። በዚሁ መሰረት የኤርትራ ኦርቶዶክስ ቤተክርስቲያን ልክ እንደ ኢትዮጵያ ለሁለት ተከፍለው የቆዩ መሆናቸው ይታወሳል። እነሱን የመሸምገልና አንድ የማድረግ ኃላፊነት ይሰማናል። በእነሱም ወገን ፈቃደኝነት ስላለ በፈጠነ ጊዜ የኤርትራ ኦርቶዶክስ ክርስቲያን ተደምረው አንድ እንዲሆኑ በመካከላቸው ያለው ግድግዳ እንዲፈርስ እኛ ኢትዮጵያውያን ወንድሞቻቸው በኃላፊነት ስሜት የምንሰራ መሆኑን ላረጋግጥላችሁ እፈልጋለሁ።
በንግግራቸው ወቅት የልዩነት ግንብ ፈርሷል ያሉት ጠቅላይ ሚኒስትሩ በተለይ በሰሜን አሜሪካ የሚገኙ የፖለቲካ ድርጅቶች አስቀድመው በትጥቅ ትግልም ሆነ መንግስቱን በመቃወምና በሀገር ውስጥ ደግሞ አሸባሪ ተብለው ተፈርጀው የነበሩ ድርጅቶች በአሁኑ ወቅት ወደ ሀገር ለመግባት መወሰናቸውን የተለያዩ የመገናኛ ብዙሃን መሪዎች እንደዚሁም የማህበረሰብ ለውጥ አቀንቃኞችም እንደዚሁ ወደ ሀገር ውስጥ ለመግባት መወሰናቸውን ጠቅላይ ሚኒስትሩ ይፋ አድርገዋል። በትናንትናው ዕለት በዘገባችን እንዳሰማናችሁ የአርበኞች ግንቦት ሰባት ከፍተኛ አመራር አባላት ወደ ኢትዮጵያ በአንድ ወር ጊዜ ውስጥ እንደሚገቡና በሀገር ውስጥ የፖለቲካ እንደዚሁም የማህበራዊ ለውጥ አካል እንደሚሆኑ መግለጻቸው ይታወሳል። ይህንን አስመልክቶ ጠቅላይ ሚኒስትሩ በአዲስ አበባ እንደደረሱ እንዲህ ብለዋል።
ከሁሉም ኃላፊዎች ጋር በነበረን ቆይታ ሀገራቸውን በሰላማዊ መንገድ የማገልገል ፍላጎት የነበራቸውና አሁን ደግሞ በተጠናከረ መንገድ ሀገራቸው ገብተው በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ማገልገል፣ መስራት፣ መፎካከር እንደሚፈልጉ በሙሉ ልብ አረጋግጠውልናል። በቅርቡ እንደምንቀበላቸው ተስፋ አረጋለሁ። ከሚኒሶታ አካባቢም ለረጅም ጊዜ ለኢትዮጵያ መንግስት በመቃወም የሚታወቀው ጀዋር መሐመድ አሁን በተፈጠረው ሁኔታ ወደ ሀገሩ ገብቶ ከህዝቡ ጋር መቀላቀል ስለሚፈልግ ከጥቂት ቀናት በኋላ እሱም ወደ ሀገሩ ይገባና ከወገኖቹ ጋር የሚቀላቀል ይሆናል። ታማኝ በየነም ከዋሽንግተን እንዲሁ በቅርብ ጊዜ ውስጥ ገብቶ ከህዝቡ ጋር ለመገናኘት ፍላጎት ያለው ህዝቡን የማገልገል ህዝቡን የማገዝ የመደገፍና ድልድይ ግንባታ ውስጥ በሙሉ ልብ ለመሳተፍ ያለውን ፈቃደኝነት አረጋግጧል። በዚያ የማንፈልገው የኛ ያልሆነ አንዳች ሰው የለም። ሁሉም የኛ ዜጋ የምንወዳቸው ስለሆኑ በዘር በሃይማኖት ሳንከፋፈል አቅፈን ልንቀበላቸው እና ኢትዮጵያ ወንድማማች መሆናችንን በተግባር ማሳየት ከሁላችን የሚጠበቅ መሆኑን ላረጋግጥላችሁ ፈልጋለሁ። ምናልባት የነበረን ቆይታ አርካሚ ቢሆንም በጣም ስኬታማ ቆይታ ነበረ። ከተጠበቀው በላይ አዳዲስ ኩነቶች በዚያ እንዲሆኑ እናም ሆኖም በአይን ማየት ችለናል። ለምሳሌ በሚኒሶታ በፍጹም ኦሮሞዎች ከአማራዎች ጋር በጋራ በዓል የሚያከብሩበት እንግዳ የሚቀበሉበት ታሪክ አልነበረም። በሄድንበት ወቅት ኦሮሞዎችና አማራዎች ተቀላቅለው ተቃቅፈው በጋራ እያለቀሱ ተቀብለውናል። ይህ ለኛ ትልቅ ድል ነው። የሚገባን የሚሆንልንም ይሄው አንድነት ብቻ ነው። ምናልባት በሚኒሶታ ወይም በዋሽንግተን በብሔርና በሃይማኖት ሙሉ በሙሉ ጉዳዩ ያልተገለጠላችሁ ሰዎች ካላችሁ ላለፉት 20-30 አመታት ተዘግቶ የቆየው ቤት ገና በሩ ሲከፈት ምን አይነት ሽታ ሊያወጣ እንደሚችል መገመት ይኖርብናል። ደሩን ከፈት ነው እንጂ ሙሉ በሙሉ በውስጡ የነበረው የታጨቀው አየር ወጥቶ ባለማለቁ ቤቱ ጸጥቶ እጣን አጭሰን አዲስ ጠረን አዲስ ኦክስጅን እስከምናስገባ ድረስ አልፎ አልፎ የሚከረፋ የማያስፈልግ ሽታ ሊወጣ ይችላል። ይህ ማለት ግንባታውን ያስተጓጉላል ማለት ግን አይደለም። በዚህ አጋጣሚ በሚኒሶታ ያላችሁ የአማራ ተወላጆች ላረጋግጥላችሁ የምፈልገው ከኦሮሞ ኮሚኒቲ ጋር በነበረን ቆይታ እጅግ የሚያሳዝን እንባ ያራጨ ጊዜ ነበረን። የኦሮሞ ኮሚኒቲ የገለጹልኝ ሐሳብና ያየሁት ነገር እኔም ያልገባኝ ያልተረዳሁት ብዙዎቹ ቁስላላቸው ብዙዎቹ አባታቸውን ያጡ ወንድሞቻቸውን ያጡ እህቶቻቸውን ያጡና በዚያም ስሜት በረጋ መንፈስ ለመነጋገር ውስጣቸው ማሸነፍ ተስኗቸው በቁስል ብዛት የሚጮሁ የሚያለቅሱ የሚያዝኑ ወንድሞች ናቸው። እነዚህ ወንድሞች ጠጋ ብለን ቁስላቸውን የማሻር ሀዘናቸውን የማስረሳት ኃላፊነት የሁሉም ኢትዮጵያዊ ይሆናል። በአማራ ኮሚኒቲ በነበረን ቆይታ ለመቀራረብ ለመገናኘት ያለው ፍላጎት የውስጥ ስሜትን ለመረዳት የውስጥ ቁስልን ለመረዳት የሚጠይቀውን ትግስት በእናንተም በኩል እንዲኖርና ተቀራርባችሁ አንዱ ያንዱን ቁስል ያሻረ አንዱ ያንዱን በሽታ ያከመ ኢትዮጵያ አንድ ሆና በሰላም እንድትኖር እያንዳንዱ ዜጋ ኃላፊነቱን እንዲወጣ በታላቅ ትህትና መጠየቅ ፈልጋለሁ። ከሁሉ በላይ ሁለተኛው ጄኔሬሽን በአሜሪካ ያለው እዛ የተወለደው ወጣት ሀገሩን የሚወድ የኛን መከፋፈል በቅጡ የማይረዳ በመካከላችን ፈጣን ጭቅጭቅ የሚያውከው የሚረብሸው ስለሆነ ለሚቀጥለው ትውልድ ፍቅርን ሰላምን አንድነትን እንጂ ጥላቻን መቃቃርን ላለማውረስ በኃላፊነት ስሜት እያንዳንዱ ቃላት እያንዳንዱ ካንደበታችን የሚወጣ ሐሳብ የተገራ እንዲሆን የታሰበበት እንዲሆን እንዲሁ ባደረጃ ጭምር ላሳስብ ፈልጋለሁ። ኢትዮጵያ ከእንግዲህ በኋላ አንዱ ብሔር ሌላውን ብሔር የሚያጠቃ አንዱ ሃይማኖት ሌላውን ሃይማኖት የሚያጠቃ እንዳይሆንና ሁሉም በራሱ እምነትና ብሔር ተከብሮ በጋራ ባንዲት አገር ጥላ ስር በፍቅር መኖር እንድንችል እያንዳንዱ ዜጋ ስሜቱን ማሸነፍና ትልቅ አገር የመገንባት ኃላፊነት እንዲወጣ በታላቅ ትህትና መጠየቅ ፈልጋለሁ።
እየተከታተላችሁ የምትገኙት ካቢና ቪኦኤ ነው። ደሚቀጥለው ዘገባችን እናልፋለን። በአማራ ክልል አዊ ብሔረሰብ አስተዳደር ጃዊ ወረዳ ፈንድቃ ከተማና ጣና በለስ የስኳር ልማት ፕሮጀክት ሰራተኞች እሁድለት ጥቃት ተፈጽሞ 3 ሰዎች ከተገደሉና ሌላ አንድ ሰው ላይ ከባድ ጉዳት እንደደረሰ የክልሉ መንግስትና ለደህንነታቸው የሰጉ ምስክሮች ተናገሩ። ህይወታችን አደጋ ላይ ስለሆነ የሚመለከተው አካል ከስፍራው ያስወጣን ሲሉ በስፍራው የሚገኙ የትግራይ ተወላጆች ተማጸኑ። በትላንትናው ዕለት የትግራይ ክልላዊ መንግስት ጥቃቱን በማውገዝ አጥፊዎች ህግ ፊት እንዲቀርቡ ለፌደራል መንግስትና የክልሉ መንግስት ጥሪ ማቅረቡ ይታወሳል። የአማራ ክልል መንግስት ሁኔታውን የሚያጣራ ቡድን ልኮ ተጠርጣሪዎቹን በቁጥጥር ስር እንዲውሉ መደረጉን የአማራ ክልል መንግስት ቃል አቀባይ በፌስቡክ ጻቸው አስፈራዋል። የትግርኛ ባልደረባችን ገብረ ገብረ መድን አጠናቅሮታል። ትዝታ በላቸው ታቀርባለች።
ግጭቱ የደረሰው እሁድለት እንደሆነ የሚናገሩ የጣና በለስ የስኳር ልማት ፕሮጀክት ሰራተኞች ለደህንነታቸው ከፍተኛ ስጋት ስላላቸው ስማቸውን መግለጽ አልፈለጉም። ችግሩ የቆየ ቢሆንም ከሳምንት አስቀድሞ የቀድሞውን የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ ሐውልት ማፈሳቸውን የገለጸ አንድ ሰራተኛ ጥቃቱ ወደ እነሱ እንደማይዛመት ገምተው እንደነበር ያስረዳል።
የሰልፉ ዋና መፈክር ሐውልቱ ይፍረስ፣ ያለንበትን ፕሮጀክትም ስም መለስ ተክላይ ሰፈር ስለሚባል ሐውልቱ እንዲፈርስና ስሙ እንዲቀየር በማለት ተቃውሞ ሐውልቱን አፈረሱት። የትግራይ ተወላጆችም ይውጡልን የሚሉ ነበሩ፣ ግን ወደኛ ሳይደርሱ ሐውልቱን አፍርሰው ሄዱ።
ይህ ሁኔታ ካለፈ በኋላ ሀገር ሰላም ነው ብለን ተቀምጠን ሳለ መነሻውን በማናቀው ምክንያት ከትላንት ወዲያ እሁድ ሐምሌ 22 ከቀኑ 6 ሰዓት አካባቢ ብሔር እየለዩ እኛም ማጥቃት ጀመሩ ይላል የአይን ምስክሩ።
ሶስት ሰዎችን በድንጋይ ቀጥቅጠው ገደሏቸው። አገዳደሉ እጅግ የሚዘገንን ነበር። እኔ በህይወቴ እንደዚህ አይነት ሰቅጣጭ ግድያ አይቻላቅም።
በአሁኑ ሰዓት በከፍተኛ ስጋት እንደሚገኙ ገልጸው ከአካባቢው ለመውጣት ከፍተኛ ፍላጎት እንዳላቸው አስረድተዋል።
አሁን የኛ ጥያቄ ስራው ይቅርብን እንሂድ ነው የምንለው። ምንም የምንፈልገው ነገር የለም። መንገዱ ተዘግቶብን ነው ያለነው። እኛ ወደ ትውልድ ክልላችን መሄድ ብቻ ነው የምንፈልገው። አሁንም የሚመለከተው አካል እንዲያውቅልን የምንፈልገው ከዚህ እንዲያስወጡን ነው። ከዛ በደረስንበት ሰርተን እንበላለን።
የትግርኛ ክፍል ባልደረባችን ገብረ ገብረ መድን ያነጋገረው ሌላው የአይን ምስክር ደግሞ ችግር እንዳይደርስባቸው ከፍተኛ ስጋት አለን ይላል።
ሳተም ከአርግ ጠያ ብትብቀ ይቀበሉ ወይ ካል ሆነ ነገር ተፈጥሮ ሳተም እንደና መውጭ ይላል ማለት።
ሬሳቸውን የሚቀበሉ ቤተሰቦች አንድ ነገር ቢፈጥሩ እኛ ከዚህ መውጫ አይኖረንም። አሁን እኛ በአደገኛ አካባቢ ውስጥ ስላለን ህይወታችን አስጊ ሁኔታ ላይ ነው የሚገኘው። ስለዚህ የትግራይ ክልላዊ መንግስት እንደ ወገን ስለማያየን እኛ ወገን አልባ ሆነናል። ስለዚህ በእናንተ በኩል የምትተባበሩን ነገር ካለ ጥሩ ነበር።
የፕሮጀክቱ ስራ አስኪያጅ መጥተው እንዲረጋጉ እንደነገሯቸውና ከመንግስት በኩል ግን መጥቶ ለማረጋጋት ይሁን ለማነጋገር የሞከረ እንደሌለ ተናግረዋል። ትላንት ሰኞ ድርጊቱን በማውገዝ መግለጫ ያወጣው የትግራይ ክልላዊ መንግስት፣ የፌደራል መንግስትና የአማራ ክልል መንግስት በድርጊቱ የተሳተፉ አካላት ወደ ህግ በማቅረብ አስተማሪ እርምጃ እንዲወሰድ ጥሪ አቀርበዋል። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ባሰፈሩት መረጃ የክልላቸው መንግስት ብሔርን መሰረት ያደረገ ጥቃትን እንደማይታገስና እጅጉን እንደሚያወግዝ በመግለጽ የደረሰውን ጉዳይ የሚያጣራ ቡድን ወደ አካባቢ መላኩን፣ ወደ ቦታው የተሰማራው ቡድን ተጠርጣሪዎች በቁጥጥር ስር እንዲውሉ አድርጓል ብለዋል። በቁጥጥር ስር ስለዋሉ ተጠርጣሪዎችና ማንነት ብዛት የተገለጸ ነገር የለም። በኢትዮጵያ ብሔርና ሃይማኖት ላይ ያነጣጠሩ ጥቃቶች በቅርብ ዓመታት ተበራክተው በሚሊዮን የሚቆጠሩ ዜጎች በአማራ፣ ኦሮሚያ፣ ሶማሌ ክልል፣ ደቡብና ሌሎች አካባቢዎች ተሰደዋል። በተለያዩ አካባቢዎች የሚኖሩ የትግራይ፣ የአማራ፣ ኦሮሞ፣ ሶማሌ፣ ሲዳማ፣ ወላይታ፣ ሌሎችም እንዲሁ ከማንነት ጋር በተያያዘ ጥቃት ደርሶባቸውና ለደህንነታቸው ሰግተው ተፈናቅለዋል። በግጭቶቹ በርካታ ሰዎች ሞተዋል፣ ቆስለዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ካሁን በፊት ባደረጉት ንግግር ዘርና ሃይማኖትን መሰረት በማድረግ ስለሚደርሱ ጥቃቶች ቀጣዩ መናገራቸው አይዘነጋም።
ዋናው ጉዳይ ወላይታ ላይም ባሌ ላይም ጭናክሰል ላይም ሰዎች እዚህና እዚያ ይሞታሉ። ሰው መሞት መቆም አለበት። ኢትዮጵያ ውስጥ ወላይታም ይሁን ጉራጌም ይሁን ስልጤም ይሁን ሐረሪም ይሁን ሰው ነው፣ ሰው ደግሞ ክቡር ነው ብለን እንመን ይያል ስለሆነ በዚያ ማቀፍ ቢታይ ጥሩ ነው። በዚህ ጨርሻለሁ። ግን የመጨረሻ መልእክቴ ዋካችሁን ልባችሁን አስፉ። በደል አትቁጠሩ። 1001 በደል ኢትዮጵያ ውስጥ አለ። እሱን ከቆጠር አንዱ ጠያቂ እንዳለው ይሳማዋል አይቻልም። የቱን ታወራዳለ? አንዱ አባቱ የለም፣ አንዱ እግሩ የለም፣ አንዱ አይኑ የለም። አይን በምን ይወራረዳል? አባት በምን ይወራረዳል? ገለ እሱን ትተን ፋይል ዘግተን ወደፊት ለመሄድ ልባችን እናስፋ። ምክንያቱም ኦልሞስት ፎር አ ሴንቸሪ ኪሳራ ውስጥ ነበርና በፍጥነት ቢያንስ በልቶ የሚያድር ህዝብ ለመፍጠር ወደዛ ብንሄድ ጥሩ ነው።
የዓለም አቀፍ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ መስራት አለበት ሲሉ ዘገባዎች ማውጣታቸው ይታወሳል።
ወደ መጨረሻው ዘገባችን እናልፋለን። አንጋፋው የመድረክ ሰው ፈቃዱ ተክለማርያም በትናንትናው ዕለት አርፏል። አርቲስት ፈቃዱ ተክለማርያም ባደረበት የኩላሊት ህመም ባለፉት በርካታ ወራት በሕክምና እና በኋላም በጸበል ሲረዳ ቆይቶ በትናንትናው ዕለት በተወለደ በ62 ዓመቱ ከዚህ ዓለም በሞት ተለይቷል። መስታወት አራጋው የዚህን የመድረክ ሰው ህይወትና አብረውት ከሰሩ ጋር ተነጋግራለች።
በመድረክ በተጫወታቸው በርካታ ቲያትሮች፣ የሬዲዮና የቴሌቪዥን ድራማዎች እንዲሁም የሲኒማ ትዕይንቶች ተዋናይነት ባሳየው ልዩ የትወና ብቃቱ ከፍተኛ አድናቆትና ተወዳጅነት ያተረፈው እውቁ ተዋናይ ፈቃዱ ተክለማርያም ህመሙ እስከጠናበት ቅርብ ጊዜ ድረስ ከመድረክ አልተለየም ነበር።
ለኔ ከቶም አታልቅሺ አንቺ ነሽ ባምስልሽ።
በ1967 ዓ.ም በአዲስ አበባ ቲያትርና ባህል አዳራሽ የትወና ሙያውን የጀመረው ፈቃዱ ተክለማርያም በ1968 ዓ.ም በሐምሌ ቲያትር ለመጀመሪያ ጊዜ በመሪ ተዋናይነት ከተጫወተበት ጊዜ የመድረክ አንስቶም በሌሎች በርካታ ቲያትሮች የመድረኩ ዋና ባለሙያን በመሆን ተጫውቷል። ደራሲና ተዋናይ አለማየሁ ታደሰ በአንድ ወቅት ስለ ፈቃዱ ተክለማርያም እንዲህ ብሎ ነበር።
እንግዲህ እኔ ገና ትምህርት ቤት እያለሁ በሬዲዮ ድራማ በትረካዎቹ በጣም የምወደውና የማከብረው መቼም አገኘዋለሁ የሚል ሀሳብ እንኳን ያልነበረኝ ነበርኩና አብሬው ብዙ ሬዲዮ ድራማዎችን የመድረክ መለከት ላይ እና በጣም የሚገርም ነው። ከዚህ በዚህ ሁሉ የስራ ዘመኑ ያካበታቸውን ነገሮች ማካፈል የሚወድ አያርቅሽም፣ ምኑም ነገሩ አያርቅሽም እና በቃ ልክ እንደ ጓደኛ እንደ ቅርብ ቤተሰብ የሚያቀርብ ነው። እኔ በጣም ዘና የሚያደርገኝ ሰው ነው ፍቄሁ። አብሬው ሲሆን በጣም በጣም ደስ ይለኛል። በቃ ከሱ ጋር መስራት ማለት ብዙ ብዙ የህይወት ልምዶችን የምትካፈዩ፣ በጣም ትሁት፣ ለትልቁም ለትንሹም በቃ አክብሮት የሚሰጥና ለሁላችንም አርአያ የሚሆን ባለሙያ ነው ፍቄ።
ፈቃዱ በልዩ አጫዋወቱ ታዋቂነትን ካተረፈባቸው ምርጥ ቲያትሮች መካከል ኦቴሎ፣ ቴድሮስ፣ መቃብር ቆፋሪው፣ የሬሳ ሳጥን ሻጩ፣ አቦጌዳ ቀይሶ፣ ባለካባ ባለዳባ፣ መልእክተ ወዛደር፣ ኤዲፐስ ንጉስ፣ ንጉስ አርማ፣ የሰርጉ ዋዜማና ሌሎችም ይገኙበታል። ማን ያዟል እንደሻው ደራሲና ቲያትርና ፊልም አዘጋጅ ነው። ስለ ፈቃዱ ስንጠይቀው የመድረክ ፈርጥ በማለት ነበር የገለጸው።
ከፈቃዱ ጋር ሶስት ቲያትሮች ናቸው አብረን የሰራናቸው፣ ሐምሌት፣ ንጉስ አርማህና ባለካባና ባለዳባ። ከዛም በፊት ግን ሲተውን አይቼዋለሁ የተለያዩ ቲያትሮች ላይ እና በጣም ከማደንቃቸው ተዋንያን አንዱ ነው። እንዲያውም በቅርብ የሆነ ኢንተርቪው ነበረኝና በጣም የምታደንቀው አንድ ሰው ብቻ ጥራ ሲሉኝ እሱን ነው የጠራሁት። እና ፍቃዱ በተለይ ንብረት ላይ በጣም የሚገርም የትወና ችሎታ ነው ያለው። አንዱ የሚገርም ነገር ለምሳሌ መድረክ ላይ ሰፊ ቲያትር ሲሆን ለምሳሌ እንደ ብሔራዊ ቲያትር ብዙ አክተሮችን ድምጻቸውን ይፈትናል። ፍቃዱ ግን የሚገርመው ፊት የተቀመጠ ሰውና ኋላ የተቀመጠ ሰው የፍቃዱን ድምጽ በእኩል ነው የሚያዳምጠው እና አንዱ የሚገርመኝ ነገር እሱ ነው። በዛ ላይ በጣም ዲስፕሊን የሆነ በጣም ስራውን የሚወድ ስራውን የሚያከብር አብረው ከሚሰሩት ሰዎች ጋር እየተረዳዳ የሚሰራ ወጣት ተዋንያን ጋር በተለይ ሲሰራ የሚያበረታታ የሚረዳ በጣም ትልቅ አክተር ነው።
ፈቃዱ ተክለማርያም የሳምባ ህመምን ለመከላከልና ህሙማኑ እንዳይገለገሉ ህብረተሰቡን ለማስተማር በሚደረገው ጥረት የበጎ ፈቃድ አምባሳደር ሆኖ ለበርካታ ዓመታት ያገለገለው የኢትዮጵያ ጤና ጥበቃ ሚኒስቴር በሀገር ውስጥ ለሚሰጠው ህክምና ሙሉ ወጪውን ለመሸፈን ቃል መግባቱም ይታወቃል። ይሁንና የቅርብ ዘመድ ከሆነ ግለሰቡ ውጪ የኩላሊት ልገሳን በሚከለክለው በኢትዮጵያ በተደነገገው ህግ ሳቢያ ወደ ህንድ ሀገር ማቅናቱና ተመልሶም ጸበል መከታተል መምረጡን ተዘግቧል። አርቲስት ፈቃዱ ከወዳጆቹና ከአድናቂዎቹ ከተሰበሰበው ገንዘብ ውስጥ 200,000 ብር በተመሳሳይ ተተኪ ኩላሊት ለሚያስፈልጋት ታማሚ ወጣት መለገሱ ይታወቃል። ፈቃዱ ተክለማርያም ከባልደረባችን አዲሱ አበበ ጋር በአንድ ወቅት ካደረገው ረዘም ያለ ቃለ መጠይቅ በጥቂቱ እናስደምጣቸው።
ኤክሰርሳይዝ የማደርግባቸው ግጥሞች አጠናለሁ። ትልልቅ ግጥሞች፣ ጎበኛ ግጥሞች፣ ከሼክስፒር የጸጋዬ ትርጉሞች፣ ሐምሌት ከኦቴሎ ላይ እንደዚህ በቃል የማውቃቸው ነገሮች ነበሩ እና የሐምሌትን ቱቢ ኦር ናት ቱቢ የሚለውን ይሄ መሆን ወይም አለመሆን የሚለውን ግጥም አልኩለት። በዛ ጊዜ በጣም ነው የተደነቀው። በጣም በጣም ደስ አለው። በቃ ስክሪፕቱን የመጀመሪያውን ስክሪፕት ሂሮ ሆኜ እንዲጫወት መሪ ተዋናይ ሆኜ እንዲጫወት መረጠኝ። ያኔ ከ68 ዓመተ ምህረት እንግዲህ መድረክም ላይ በጣም እኔ የሌላ ሰው እንደ ሌላ ሰው ልክ እንደ ወጋየሁ ለመሆን በጣም በመሞክርበት ጊዜ ሁሉ ተናግሮኛል ሰው እንትኖች ፊት። ያኔ ነው ያቃናኝ ራሴ የመለሰኝ።
ለአርቲስት ፈቃዱ ተክለማርያም ቤተሰቦች፣ የስራ ባልደረቦችና አድናቂዎች መጽናናትን እንመኛለን።
እንግዲህ የምሽቱ ዝግጅታችን በዚሁ ተጠናቋል። በነገው የጋቢና ጉዞ እስክንገናኝ ስናስተናግዳቸው ያመሸ ነው ሄኖክ ሰማግዘርና
እኔም መስታወት አራጋው ነበርኩ። ያው
ሞክቢል ያበሮ የዝግጅታችንን መርቶልናል። እናመሰግናለን። መልካም ምሽት። ነገ እንገናኝ።